voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
በአፍሪካ ግጭቶችን የመከላከል የመቆጣጠርና የመፍታት አቅም ላይ ያተኮረ አዲስ የምርምር ፕሮጀክት ተወጠነ።
Well, it's primarily Africa's job and the job of African countries and African governments and leaders to address those issues.
በመጀመሪያ ደረጃ ለችግሮቹ መፍትሄ የመፈለጉ ኃላፊነት በቀዳሚነት የአፍሪካ የራሷ የመንግስታቷና የመሪዎቿ ነው። ያ በደንብ አድርጎ እንዲሰመርበት ያስፈልጋል። እነዚህን ችግሮች ማንም ከውጭ መጥቶ ሊፈታ አይችልም። በርግጥ ግን ከአፍሪካውያኑ ጋር አጋርነት መስርተን መርዳት እንችላለን። ያንንም እያደረግን ነው።
ቀድሞ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቼስተር ክሮከር የአፍሪካን ግጭቶች ስረ መሰረት መርምሮ መፍትሄ በመፈለግ ላይ ያተኮረ አዲስ ሪፖርት ማዕከል አባል ናቸው። በአብይ ርዕሱ ዝርዝሩ ይቀርባል።
ዛሬ መደበኛ ቅንብሮቻችን፣ ሳምንታዊው የስፖርት ፕሮግራም፣ አፍሪካ ነክ ርዕሶችና በመጨረሻም ሳምንታዊው የጤና ዝግጅት ናቸው።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት አቃቤ ሕግ በነ ሶሊያና ሽመልስ የክስ መዝገብ በአሸባሪነት ወንጀል ክስ ከመሰረተባቸው የኢንተርኔት አምደኞችና ጋዜጠኞች መካከል በሌለችበት ጉዳዩ በሚታየው በሶሊያና ሽመልስ ላይ ያቀረበውን የሲዲ ማስረጃ በችሎት መታየቱ አስፈላጊ ሆኖ አላገኘውም ሲል በየነ። ዓለም አቀፉ የከፍተኛ የጦር ወንጀል ችሎት ICC በዘር ፍጅትና የጦር ወንጀል የሚፈልጋቸው የሱዳኑ ፕሬዚዳንት ኦማር አልበሽር በቁጥጥር ስር መዋል ይገባቸው እንደሆን ጉዳያቸውን እስኪያጣራ እንዲቆዩ ያዘዘውን የአንድ የፕሪቶሪያ ፍርድ ቤት ውሳኔ ቸል ብለው ወደ አገራቸው ተመለሱ የሚሉት ደግሞ ከዋና ዋናው ዜናዎች ውስጥ ናቸው።
ጤና ይስጥልን አድማጮች፣ እንደምንላቸው አምሽታቸዋል።
ዛሬ ሰኞ ሰኔ 8 ቀን 2007 ዓ.ም ነው።
የምናስተናግዳችሁ አዲሱ አበበና
እኔም አሉላ ከበደ ነን።
አሁን በቅድሚያ ዜና እናስማለን። ቀደም ሲል በአርዕስተ ዜናው ላይ እንደሰማ ነው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቤ ሕግ በእነ ሶሊያና ሽመልስ የክስ መዝገብ በአሸባሪነት ወንጀል ክስ ከመሰረተባቸው ጦማሪያንና ጋዜጠኞች መካከል በሌለችበት ጉዳዩ በሚታየው በሶሊያና ሽመልስ ላይ ያቀረበውን የሲዲ ማስረጃ በችሎት መታየቱ አስፈላጊ ሆኖ አላገኘነውም ሲል በይኗል። የተከሳሽ ጠበቆች በብይኑ ያላቸውን ቅሬታ አስመዝግበዋል። መዝገቡን መርምሮ ብይን ለማሳለፍ ፍርድ ቤት ቀጠሮ ሰጥቷል። መለስካቸው አምሃ ዘግቦልናል።
ፍርድ ቤቱ ዘጠኙን ጦማሪያና ጋዜጠኞችን ለዛሬ የቀጠረው ጉዳዩዋ በሌለችበት በሚታየው በሶሊያና ሽመልስ ላይ አቃቤ ሕግ አለኝ ያለውን በሲዲ የተቀረጸ የድምፅ ከምስል ማስረጃ በጽህፈት ቤቱ ከተመለከተ በኋላ ማስረጃውን በችሎት በሚቀርብበት ሁኔታ ላይ ለመወሰን ነበረ። ፍርድ ቤቱ እንደገለጸው የአቃቤ ሕግን ማስረጃ በጽህፈት ቤቱ ተመልክቶታል። ይሁንና የቀረበው ማስረጃ በችሎት መታየቱ አስፈላጊ ሆኖ እንዳላገኘው ፍርድ ቤቱ በይኗል። ስለሆነም ጠቅላላ መዝገቡን መርምሮ ብይን ለመስጠት ቀጠሮ እንደሚሰጥ ፍርድ ቤቱ ገለጸ። የተከሳሽ ጠበቆች ግን በብይኑ ቅሬታ እንዳላቸው ገልጸው ፍርድ ቤቱ እንዲሰማቸው አቤት ብለዋል። ፍርድ ቤቱ ይህንኑ እድል እንደሰጣቸው ከተከሳሽ ጠበቆች አንዱ አቶ አማሃ መኮንን የተከሳሽ ጠበቆች ቀደም ያለውን የፍርድ ቤቱን ውሳኔ እንደተረዱት ከሆነ አቃቤ ሕግ በአንደኛ ተከሳሽ ላይ ያቀረበውን የድምፅ ከምስል ማስረጃ ፍርድ ቤቱ በጽህፈት ቤቱ ከተመለከተ በኋላ ማስረጃውን በዝግ ችሎት ወይንም በግልጽ ችሎት ያይ እንደሆነ ለመለየት እንደነበረ ነው። አሁን ግን ፍርድ ቤቱ የሰጠው ብይን ተከሳሾች የቀረበባቸውን ማስረጃ ሳያዩ እንዲታለፍ ያደረገ ስለሆነ የተከሳሾችን መብት ያጣብባል። ስለሆነም ሲዲው ተከሳሾችና እኛ ባለንበት ሌላ ታዛቢ በሌለበት ሊታይ ይገባዋል ሲሉ አመለከቱ። ሌላው የተከሳሽ ጠበቃ አቶ ሽብሩ በለጠን በበኩላቸው አቃቤ ሕግ በአንደኛ ተከሳሽ ላይ ያቀረበው ሲዲ በተጨማሪ ማስረጃነት የሚያቀርብ ከሆነ የሕግ ድጋፍ እንደሌለው አመልክተው በአንደኛ ተከሳሽ ላይ የቀረበው ማስረጃ ተከሳሽ በሌለበት የቀረበ ቢሆንም የአቃቤ ሕግ የክስ አቀራረብ በአድማ የተፈጸመ የወንጀል ድርጊት ስለሚያደርገው በአንዱ ላይ የቀረበ ማስረጃ በሌላውም ላይ እንደቀረበ ይቆጠራልና ፍርድ ቤቱ ይህንን ቅሬታ እንዲመዘግብልን እናመለክታለን ብለዋል። አቃቤ ህግ በበኩሉ በአንደኛ ተከሳሽ ላይ የቀረበው የደምጽ ከመስል የሲዲ ማስረጃ በማስረጃ ዝርዝር ውስጥ የተጠቀሰ እንደሆነ ገልጿል። ፍርድ ቤቱም የተከሳሽ ተበቆችን ቅሬታ መመዝገቡን ገልጾ ብይኑን በማጽናት መዝገቡን በጠቅላላ መርምሮ ብይን ለመስጠት ለሐምሌ 13 ቀን 2007 ዓ.ም ምረት ቀጠሮ ቆርጧል። አቃቤ ህግ በሌለችበት ጉዳዩ የሚታየውን ሶሊያና ሸመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወለየስ በተባሉ ጦማሪያና ጋዜጠኞች ላይ ከሐምሌ ወር 2006 ዓ.ም ጀምሮ በሽብር ወንጀል ክስ መስርቶባቸው ጉዳያቸውን ፍርድ ቤት እየመረመረው ይገኛል። ፍርድ ቤቱ በሚቀጥለው ቀጠሮ ተከሳሾቹ የቀረበባቸውን ክስ ይከላከሉ ወይንም መከላከል ሳይገባቸው በነጻ ይሰናበቱ እንደሆነ የሚለይ ውሳኔ እንደሚሰጥ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዓለም አቀፉ ከፍተኛ የጦር ወንጀል ችሎት ICC በዘርፍ ፍጅትና የጦር ወንጀል የሚፈልጋቸው የሱዳኑ ፕሬዚዳንት ኦማር አልበሽር በቁጥጥር ስር መዋል ይገባቸው እንደሆን ጉዳያቸውን እስኪያጣራ እንዲቆዩ ያዘውን አንድ የፕሪቶሪያ ፍርድ ቤት ውሳኔ ቸል ብለው ወደ አገራቸው ተመለሱ። እንደ ወትሮ ሁሉ ነጭ ጀለቢያቸውን ለብሰው የታዩት ሚስተር ባሽር ካርቱም አውሮፕላን ጣቢያ እንደደረሱ ከዘራቸውን እየወዘወዙ ፈጣሪ ታላቅ ነው ሲሉ ድምጻቸውን ከፍ አድርገው አሰምተዋል። ሚስተር ባሽር በጆሃንስበርግ ደቡብ አፍሪካ በመካሄድ ላይ ባለው የአፍሪካ ህብረት ጉባኤ ለመሳተፍ በተጓዙበት ወቅት ነው ዓለም አቀፉ የወንጀል የጦር ወንጀል ችሎት ይያዙልኝ ሲል የጠየቀው። ICC በሱዳኑ መሪ ላይ ያቀረበው ክስ ከጦር ወንጀልና የጅምላ የዘር ፍጅት በተጨማሪ በሰብአዊ ፍጡር ላይ በተፈጸመ በደል እንዲሁም እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ.ም በዳርፉር በተቀሰቀሰው ግጭት ብረት ባነሱ ወገኖች ላይ ከፍተኛ ጥቃት ያደረሱትን የአረብ ሚሊሻዎች እንዲያግዙ ጦር ሰራዊት መላክን ይጨምራል። ደቡብ አፍሪካን ለቀው ከመውጣታቸው አስቀድሞ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በተመሳሳይ ባሽር በቁጥጥር ስር ውለው ሕግ ፊት እንዲቀርቡ ጠይቀው ነበር። ደቡብ አፍሪካ ባሽር በቁጥጥር ስር መዋል ሳትችል በመቅረቷ ቅሬታ ያደረባቸው መሆኑን የICC አቃቤ ሕግ ይፋ አድርገዋል። የሱዳኑ መሪ የዓለም አቀፉን ከፍተኛ የጦር ወንጀል ችሎት ስልጣን አልቀበልም ሲሉ ለረዥም ጊዜ መቃወማቸውም ይታወቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በበኩላቸው በሰጡት አስተያየት የዓለሙ ከፍተኛ የወንጀል የጦር ወንጀል ችሎት ICC ስልጣን ሊከበር ውሳኔውም ተፈጻሚነት ሊያገኝ ይገባል ብለዋል።
በየመን ሳውዲ መሩ የአረብ አገሮች ጥምረት በዋና ከተማይቱ ሰአና ሌሊቱን በሁቲ አማጽያን ላይ የተነጣጠረ የአየር ድብደባውን በቀጠለበት ወቅት በተፋላሚ አንጃዎች መካከል የሚካሄድና በተባበሩት መንግስታት የተመራ የሰላም ድርድር ዛሬ በስዊዘርላንድ ተጀምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የሰላም የጥሞናና የአብሮነት ጊዜ እንዲሆን ባሉትና በያዝነው ሳምንት መገባደጃ በሚገባው ወርሃ ሮመዳን የሙስሊም ጾም ቢያንስ ለሁለት ሳምንታት አፍቃሪ መንግስቱና አማጽያን ኃይሎች ሰብአዊ የተኩስ አቁም እንዲያደርጉ ሲሉ ጥሪ አሰምተዋል። ሚስተር ባን የየመኑ መልእክተኛው ኢስማኤል ኦልድ ቼክ አህመድ በስደት ከሚገኙት የፕሬዚዳንት አብድ ራቡ ሃንሱር ሃዲና የየመኗ ዋና ከተማ ሳናን ከሚቆጣጠሩት ሁቲ አማጽያን ልዑካን ጋር የተናጠል ስብሰባ ሊያደርጉ እየተሰናዱ ባሉበት ጄኔቫ ነው ይህን ጥሪያቸውን ያሰሙበት ንግግር የተሰማው። ዛሬ የመን እንደ አገር ህልውናዋ እውን ይሆን ዘንድ ሁነኛ ሚዛናዊነት የግድ ከሚልበት ስፍራ ላይ ነው ያለችው ያሉት የመንግስታቱ ዋና ጸሐፊ አያይዘውም አንጃዎች ሲፎካከሩ አገሪቱ እየጋየች ነው ብለዋል። የሁለቱን አንጃዎች የፊት ለፊት ንግግር የማይጨምረው የሰላም ድርድር የየመኑ ግጭት የአካባቢውን አገሮች ወደ አካተተ ውጊያ ካመራበት ካለፉት ሶስት ወራት ወዲህ የመጀመሪያው ሁነኛ ዲፕሎማሲያዊ ጅምር መሆኑ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሊቢያ ያካሄደው የአየር ድብደባ ከአልቃይዳ ጋር ቁርኝት ያለውን ጽንፈኛ ቡድን መሪ ሞክታር ቤልሙክታርን መግደሉን ለማረጋገጥ ምርመራ በማድረግ ላይ መሆኑን የዩናይት ስቴትስ ጦር ሰራዊት አስታወቀ። ዓለም አቀፍ እውቅና የተሰጠው የሊቢያ መንግስት በአገሪቱ ምስራቃዊ ክፍል ከትላንት በስቲያ ቅዳሜ የተካሄደው የአየር ድብደባ እንደታለመው በእርግጥ ቤልሙክታርን ገድሏል ብሏል። የዩናይት ስቴትስ የመከላከያ ሚኒስትር በበኩሉ የአየር ድብደባውን አስመልክቶ በትላንትናው ዕለት ባወጣው የጽሑፍ መግለጫ ስለ ቤልሙክታር መገደል ወይም ያለመገደል ማረጋገጫ ሳይሰጥ ቀርቷል። የሚኒስትር መስሪያ ቤቱ ቃል አቀባይ ኮሎኔል ስቲቭ ዋረን በሰጡት አስተያየት ግን የአየር ድብደባው ኢላማውን መጥቷል ነው ያሉት። የሊቢያው የሊቢያው በአሸባሪዎች ላይ የተነጣጠረ የአየር ድብደባ ኢላማ ሙክታር አልሙክታርም እንደነበር ማረጋገጫ መስጠት እችላለሁ ያሉት ዋረን የአየር ድብደባው በዩናይትድ ስቴትስ የጦር አውሮፕላን አማካኝነት ነው የተከናወነው፣ ኢላማውንም ውጤቱን እየገመገምን ነው፣ ዝርዝሩን በተገቢው ሰዓት እናቀርባለን ያሉት የዩናይትድ ስቴትስ የአየር ኃይል ዋና አዛዥ ዴቦራ ሊ ጄምስ በበኩላቸው በዛሬው ዕለት የጦር አውሮፕላኖች ትዕይንት በሚካሄድባት ፓሪስ ለጋዜጠኞች በሰጡት አስተያየት F-15 የአሜሪካ ተዋጊ አውሮፕላኖች የአየር ድብደባውን መፈጸማቸውን አመልክተዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ራሱን በደም የታተመው ጦር ብሎ የሚጠራው ጽንፈኛ ቡድን መሪ በልሙክታርን የትነት ለጠቆመ የ$5 ሚሊዮን ወረታ ለመስጠት መመደቡም የሚታወቅ ነው። በልሙክታር እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ.ም በአልጄሪያ በአንድ የነዳጅ ማጣሪያ ላይ የደረሰውንና 3 አሜሪካውያንን ጨምሮ 37 ሰዎች የተገደሉበትን የአሸባሪዎች ጥቃት በማውጠንጠንም ይወነጀላል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ነው።
በ19፣ 22 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን።
የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። አሁን የዕለቱን አብይ ርዕስ
በአፍሪቃ ግጭቶችን የመከላከል የመቆጣጠርና የመፍታት አቅም ያለው ወይም አቅም ላይ ያተኮረ አዲስ የምርምር ፕሮጀክት ተወጥኗል። መሰረቱ ካናዳ የሆነው ሴንተር ፎር ኢንተርናሽናል ጎቨርነንስ ኢኖቬሽን ማለትም የዓለም አቀፍ የመልካም አስተዳደር ክህሎት ማዕከል የተባለ ድርጅት የአህጉሪቱን ጦርነቶችና የሥልጣን ሽኩቻ አድማሶች በተሻለ መረዳት እንደሚያስፈልግ ያስገነዝባል። የቪኦኤው ጆዲ ካፖ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
በአህጽሮት ሲጂአይ ተብሎ የሚታወቀው ማዕከል የአፍሪካ ግጭቶች ምንነትና ምላሾቹ በሚል ርዕስ አንድ አዲስ ሪፖርት ይፋ አድርጓል። የፖለቲካ ሁከቶች፣ ደካማ ተቋማት፣ የብሔረሰብ የሃይማኖትና የማንነት ጉዳይ ለአህጉሪቱ ግጭቶች የሚያበረክቱትን አስተዋጽኦ የመረመረ ሪፖርት ነው። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ቼስተር ክሮከር በማዕከሉ የዓለም አቀፍ ጸጥታና የፖለቲካ መርሃ ግብሮች ከፍተኛ አባል ናቸው።
የተመለከትነው ሁከተኛ ጽንፈኝነትን ብቻ አልነበረም። የተለያዩ የግጭት አይነቶችንም ተመልክተናል። በወንጀለኞች ቡድኖች፣ በባህር ላይ ዘራፊዎች ወይም ደግሞ እንዲሁ በማንነት ጥያቄ የሚነሱትን ግጭቶች ሁሉ ፈትሸናል። የተለያየ ተፎካካሪ ቡድኖች ለስልጣን የሚያደርጓቸውን ግጭቶችንም እንዲሁ። አሁን ብሩንዲ ውስጥ የሚታየው ለስልጣን የሚደረግ ትንቅንቅ ነው።
ሁከተኛ ጽንፈኝነትን በተመለከተ የአፍሪካ ሀገሮች በሚያደርጉት ትግል ዩናይትድ ስቴትስ እና ፈረንሳይ እንዲሁም ሌሎች ሲረዱ ቆይተዋል። ቼስተር ክሮከር ግን ወታደራዊ ምላሽ ብቻውን በቂ አይደለም ይላሉ። የችግሩ መንስኤ ስረ መሰረቱ መፍትሄ ሊፈለግለት እንደሚገባም ያስገነዝባሉ።
In some cases what happens is that there's a weak state with a limited capacity in remote areas of a country.
አንዳንዶቹም በተመለከተ መንግስቱ ደካማና በአገሪቱ ራቅ ባሉ ገጠር አካባቢዎች አቅሙ ውሱን ሊሆን ይችላል። በናይጄሪያና የቦኮ ሐራምን ሁኔታ ተመልክተናል። እንደምታውቁት የቦኮ ሐራሙን በመሳሰሉ እንቅስቃሴዎች ውስጥ እየተሳቡ ለውጊያ የሚመለመሉት አንዳንዶች ሰዎች ሌላ የሥራ አማራጭ የሌላቸው ሊቀጠሩ የማይችሉና ሥራ አጦችም ናቸው። መንግስቱ ችላ ያላቸው የክልል አስተዳደሮች ደግሞ ምን እንደሚያደርጓቸው ግራ ገብቷቸዋል። ያ ሲሆን አንድ ክፍተት የሚሞላው አያጣም፣ ቦኮ ሐራም ሞላው።
አያይዘው ቼስተር ክሮከር የቦኮ ሐራም ጽንፈኛ ተዋጊዎች እንዴት አድርገው ተዋጊዎቻቸውን እንደሚመለምሉ አውቀውበታል ብለዋል።
We can help you. We can deliver things to you. We can give you jobs. We can give you guns. That sort of thing.
So, እንረዳችኋለን። የሚያስፈልጋችሁን ነገር እንሰጣችኋለን። ስራም እንሰጣችኋለን። መሳሪያም ይሰጣችኋል ይሏችኋል። ስለዚህ ቀደም ብዬ እንዳልኩት እነዚያን ክፍተቶች በደንብ መከታተል ያስፈልጋል፣ አደገኛ ስለሆኑ። ስለሆነም መልሱ ወታደራዊ ብቻ መሆን የለበትም። ሰፋ ባለው በአስተዳደሩ ረገድም ምላሽ ይሻል።
መሰረቱ ካናዳ የሆነው ይህ ማዕከል ያወጣው ሪፖርት የአፍሪካን ግጭቶች አይነተ ብዙና የተወሳሰቡ እንደሆኑ ይገልጽና አያያዝና አፈታታቸውም በዚያው መጠን በአይነቱ ድብልቅ እንደሆነ ያስረዳል።
Well, it's primarily Africa's job and the job of African countries and African governments and leaders.
እንግዲህ በመጀመሪያ ደረጃ ለችግሮቹ መፍትሄ መፈለጉ በቀዳሚነት የአፍሪካ የራሷ የአፍሪካ አጋሮች የመንግስታቱና የመሪዎቹም ስራ ነው። ያ በደንብ አድርጎ ሊሰመርበት ይገባል። እነዚህ ችግሮች ማንም ከውጭ መጥቶ ሊፈታቸው አይችልም። ግን በርግጥ ከአፍሪካውያኑ ጋር አጋርነት መስርተን መርዳት እንችላለን። ደግሞም ያን ያደረግን ነው። በተቋም ደረጃም እንደየጉዳዩ ያየን እናደርጋለን። ይሄ ደግሞ የበጎ አድራጎት ወይም የጥገኝነት ጉዳይ አይደለም። በአፍሪካ መንግስታትና ህብረተሰቦች እንዲሁም አግሪቱ በውጭ ባሏት ወዳጆች መካከል የጋራ የሆነ እርስ በርስ የመደጋገፍ ጥቅም አለና
ቀረብ ባለ መንገድ መተባበሩ ሁሉንም የሚመለከታቸውን ወገኖች ይጠቅማል ያሉት የጆርጅ ታውን ዩኒቨርሲቲው የስትራቴጂያዊ ጥናቶች መምህሩ ክሮከር የናይጄሪያ አጎራባች ሀገሮች በጸረ ቦኮ ሃራሙ ዘመቻ እየሰጡት ያለው ወታደራዊ ድጋፍ አንዱ የዚህ አይነት ትብብር ተምሳሌት እንደሆነ ያመለክታሉ።
We don't want to see bad guys get established in more areas of Africa. It's not good for the West.
መጥፎቹ ሰዎች በአፍሪካ ይበልጡን እንዲንሰራፉ አንፈልግም። ለምዕራባውያንም ቢሆን ጥሩ አይደለም። ለአውሮፓ ጥሩ አይደለም። ለዩናይትድ ስቴትስም እንዲሁ። ለመካከለኛው ምስራቅም ጭምር ጥሩ አይደለም። ከዚያ በተጨማሪ ሰዎች ጭንቅ ሲላቸው ህገወጥ አሸባሪዎች እጅ ይወደቁ በጀልባ እየተጫኑ የሜዲትራኒያን ባህር ውስጥ መስጠማቸው እንዲባባስም አንፈልግም። ስለዚህ በመፍትሄ ፍለጋው እንድንሳተፍ የግድ የሚሉ ብዙ ብዙ ምክንያቶች አሉ።
ፖሊሲ አውጪዎችና ሲቪል ማህበረሰቦች ሁከተኛ ጽንፈኝነትን ለመታገል ይበልጡን በተቀራረበ ትብብር መስራት ያለባቸው መሆኑን ይህ የዓለም አቀፍ መልካም አስተዳደር ማዕከል ያወጣው ሪፖርት ይመክራል።
What we'd like to see is stronger recognition that the coercive tools
እንከር ያለ ግንዛቤ እንዲያገኝ የምንሻው አንዱ ጉዳይ አስገዳጅ የሆኑ እርምጃዎችን መጠቀም ገንቢ የሆኑ መርሃ ግብሮችን ለመግፋት በሩን ሊከፍቱ ይችሉ ይሆናል። ነገር ግን ያ ብቻውን መፍትሄ አያመጣም። የሰላም አስከባሪዎችን ስራ ከሽምጋዮች ስራ ጋር ለማስተሳሰር መቻል ይሻል። የሽምጋዮችን ስራ ደግሞ ከህብረተሰቡ ጋር በመንደር በትናንሽና ትላልቅ ከተሞች ደረጃ ማቆራኘት ያስፈልጋል።
አፍሪካ ውስጥ መፍትሄያቸው በክልል ደረጃ መፈለግ ያለባቸው በርካታ ችግሮች መኖራቸውንም ቸስተር ክሮከር ያስረዳሉ።
I think the toughest problems that Africa faces in the security space are regional problems where you have
እንደኛ አስተያየት በጸጥታ ረገድ እጅግ ከባድ የሆኑ የአፍሪካ ችግሮች ክልላዊ ናቸው። ትልቅ መንግስት ቢኖርም አገሪቱን ዳር እስከ ዳር የማስተዳደር አቅም አይኖረውም። ለምሳሌ ዲሞክራሲያዊ ኮንጎን መጥቀስ ይቻላል። የኮንጎ ችግር ያጎራባቾቿ አገሮች ክልላዊ ችግር ይሆናል። የነሱ ችግር የኮንጎ ችግር ይሆናል። በድንበሮቻቸው አንዱ በሌላው ጣልቃ መግባት ይኖራል። የሳህልን ክልልና በሊቢያ የጋዳፊን መወገድ ተከትሎ የተነሱትን ታጣቂ ሚሊሻዎች ብንመለከት ያለው ሁኔታ ተመሳሳይ ነው።
እንደ ተባበሩት መንግስታት ድርጅት እንደሚያካሂደው ያሉ እጅግ የተራቀቁ የግጭት አያያዝ ዘዴዎችም ቢሆኑ ውጤታማነታቸው ውሱን እንደሆነ ነው ይህ አዲስ ሪፖርት የሚያስገነዝበው።
ክብራትና ክብራት አድማጮች የመጽሔት ትንታኔ ርዕስ ይቀጥላል። ያለፈው አርብ እንደ አውሮፓውያን የዘመን አቆጣጠር ሰኔ 12 ቀን ህጻናት በጉልበት ስራ እንዳይሰማሩ የተባበሩት መንግስታት ድርጅት የወሰነበት ቀን መታሰቢያ ያለት ነበር። ይህም የተወሰነው በማደግ ላይ ባሉ በብዙዎቹ አገሮች እድሜያቸው ከ18 ዓመት በታች የሆኑ ህጻናት በጉልበት ስራ ላይ ተቀጥረው ቤተሰባቸውን ወይም ራሳቸውን በመርዳት የመሰማራታቸው ነገር አሳሳቢ በመሆኑ ነው። ከአዲስ አበባ የአሜሪካ ድምፅ ዘጋቢ ማርታ ቫንደርዎልፍ እንደዘገበችው ኢትዮጵያ ለምሳሌ ከ60 በመቶ በላይ የሆኑ ህጻናት በጉልበት ስራ ላይ እንደተሰማሩ ወይም የተሰማሩባት አገር ነች። አዲሱ አበበ ለመጽሔት እንዲህ አዘጋጅቶታል።
ለአቅመ አዳም ያልደረሱ ህጻናትን በጉልበት ስራ ማሰማራት በብዙ የዓለማችን አገሮች የተለመደ ሆኗል። ኢትዮጵያ ውስጥ ህፃናት አንድም በተሰባቸውን በኢኮኖሚ ለመደጎም ስራ ላይ እንዲሰማሩ ይደረጋል አሊያም በየመንገዱ ዕቃ በመሸጥ ወይም ጫማ በመጥረግ ስራ ይሰማራሉ። እነዚህ ልጆች ግን እድሜያቸው በ12 እና በ16 ዓመት ውስጥ የሚገኝ ነው። አሉላ ፓንክረስት በዚህ ረገድ አያሌ ምርምሮችን አድርገዋል። ይሄ ወላጆችን በስራ መርዳት በኢትዮጵያ አዲስ ነገር አይደለም የሚሉት ተማራማሪው ፓንክረስት ስራው ግን ልዩነት አለው እንደ ሌሎች አገሮች በከባድ የጉልበት ስራ የሚጠመዱ አይደሉምና ብለዋል።
Children get pushed into working due to the poverty in the household.
በተሰቡ ውስጥ ያለው ድህነት ነው ጻናቱ ወደ ስራ እንዲሰማሩ የሚገፋፋቸው። በተለይ ደግሞ በሰቡን በኢኮኖሚ የሚደግፍ አንድ አባል በመውት ከተለየ ይሄ አስደንጋጭ ክስተት የጻናቱ ወደ ስራ መሰማራትና በዚያ በየሞተው አባል እግር መተካት የተለመደ ሂደት ነው።
ከአዲስ አበባ ወጣ ብሎ የሚገኝ አንድ ማዕከል አለ ዘለቀታ ያለው የህፃናት ማበልጸጊያ መድረክ። ይህ አገር በቀል የበጎ አድራጎት ድርጅት ለአቅመ ሔዋን ያልደረሱና ዝሙት ውስጥ በመሰማራት ለዕለት ጉርሳቸው በሴተኛ አዳሪነት የሚሰለፉ ሴት ልጆችን እየተቀበለ ይረዳል። ታዲያ እነዚህኞቹ በጫማ ጥረጋ ከተሰማሩት ህፃናት ያነሰ ትኩረት ያላቸው በሌላ የጉልበት ስራ ከሚሰሩትም የባሰ ለአደጋ የተጋለጡ ናቸው። በላይነሽ ከባላገር አዲስ አበባ ገብታ በቤት ሰራተኛነት የተቀጠረች የ17 ዓመት ልጅ ነች። ቀጣሪዎቿ ስላልተመቿት ወይም እንደ ሰው ስላልያዟት ስራውን ትታወጣች።
ያ የቤት ሰራተኛ በሚሰራበት ሰዓት ስላልተስማማኝ ጓደኛ ነበረ በዛሳ ጓደኞች እዛ ላይ ሲሰሩ ስለነበረ ሲመክሩኝ እና ጥሩ ታገኛለች ጥሩ ገቢ ስለሚሉኝ ወጣውና ቢዝነስ መስራት ጀመርኩኝ።
ይህ ቀደም ሲል የተገለጠውና ዘለቀታ ያለው የህፃናት ማበልጸጊያ መድረክ የተሰኘው ተቋም እነዚህ ሴት ልጆች በጥሩና በተገቢው መንገድ መያዛቸውን ትምህርት ቤት መሄዳቸውንም ይቆጣጠራል የሙያ ስልጠናም ያስገኛል። የ18 ዓመቷ እንዳልልኝ ተምራ የምስክር ወረቀቷን አግኝታ ዛሬ በአንድ የጸጉር ማስተካከያ ተቀጥራ ትሰራለች። የአሁን ገቢ ከቀድሞ ያነሰ ቢሆንም ወደ ቀደመው ስራዬ ግን አልመለስም ብላለች።
There may be a lot of money involved in what we did, but it was not healthy. Now we earn a little money, but life is good now. I do not want to return to what I did in the past.
እንደ አውሮፓ ቁጣጥር በ2009 ዓመተ ምህረት በወጣው የሲቪል ማህበረሰብ ህግ ምክንያት በሰብአዊ መብት ጉዳዮች ዙሪያ የመስራት እድሉ የተወሰነ ነው ይላሉ አያሌ ኢትዮጵያውያን ድርጅቶች። ህጉ በጉልበት ስራ የተጠመዱ ህፃናትን ሁኔታ ለማሻሻል የሚደረገውን እንቅስቃሴ አስቸጋሪ አድርጎታል ሲሉም ይናገራሉ።
ወደ መጨረሻው የመጽሔቱ ርዕስ እናልፋለን። የአልሻባብ ታጣቂዎች ምንፔክቶኒ የተባለችውን ከላሙ በስተደቡብ ምዕራብ የምትገኘውን የጠረፍ ከተማ ለሶስት ቀናት ያህል አጥቅተዋል። አብዛኞቹም ከማዕከላዊ ኬንያ የሄዱ ኪኪዩ ማህበረሰብ አባላት ወይም በሚኖሩባት ከተማ 60 ሰዎች ተገደሉ ይላል። ጥቃቱ ህዝቡን ከማስቆጣቱም በላይ በኬንያ ማህበረሰብ ክፍፍል አስከትሏል። እንዲህ አይነቱ ጥቃት ከተፈጸመ አንድ ዓመት ያለፈ ቢሆንም ምንፔክቶኒ እንዲሁም ጎረቤቶቿ ከተሞች አሁንም በሰዓት እላፊ ገደብ ስር ናቸው። የአሜሪካ ድምጽ ራዲዮ ዘጋቢ መሐመድ ዩሱፍ ከአቡጃ ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች።
ባለፈው ዓመት ልክ በዛሬቱ ዕለት የአልሸባብ አማጽያን ምንፔክቶኒ የተባለችውን የጠረፍ ከተማ ጠቁ። መጀመሪያ ላይ ያጠቁት የፖሊስ ጣቢያን ነበር። ከዚያ በኋላ ግን ያዩትን ሰው ሁሉ ገደሉ። ማንም ባልገመተው ሁኔታ ነበር ጥቃቱ የተካሄደው። ታጣቂዎቹ በከተማይቱ አካባቢ ያሉትን መንደሮችና አነስተኛ ከተሞችን ማጥቃት ቀጠሉ። ህዝቡ በፖሊስ ጣቢያዎች፣ በሆስፒታሎችና በአብያተ ክርስቲያን ተደበቀ። ምንፔክቶኒ ከተማ ላይ የሚኖሩት 50 ሺህ የሚሆኑ ሰዎች ግን ሶማሊያ ውስጥ ያለው ጽንፈኛ ቡድን ይከላከልልናል የሚል ስሜት አደረባቸው። ሉሲ እንዱንጉ የተባለች የ30 ዓመት ዕድሜ ወጣት ምንፔክቶኒ ላይ የተፈጸመውን ጥቃት በአይናቸው ካዩት በርካታ ሰዎች መካከል አንዷ ናት። ከከፍተኛ ተኩስ በኋላ በሯ ሲንኳኳ ሰማች። ሰዎች በሩን ሲያንኳኩ ሰማንና ወዲያውኑ ቤት የገቡ። የመጀመሪያውንና ሁለተኛውን በር ገነጠሉት። ባለቤቴን ጠርተው ወደ ውጭ ወሰዱትና አሁን ማላስተውሰውን ጥያቄ ይጠይቁት ጀመር። ከዚያም ይደበድቡት ጀመር። እኔም ወዲያውኑ ውጭ ወጥቼ ና እቤት ግባ እያልኩ እጣራ ጀመር። ባለቤቴ ግን ለካ ሞቷል ነበር ያለችው። ከአንድ ዓመት በኋላ የሁለት ልጆች እናት የሆነችው ሴት በአካባቢው ከባድ የጸጥታ ጥበቃ ስለሚደረግ የጸጥታ ስጋት እንደሌለባት ገልጻለች። ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት እንደሚለው ግን ከጥቃቱ በኋላ የጸጥታ ኃይሎች በላሙ ወረዳ ህዝቡን ማዋከብ ጀመሩ። ሂማን ራይትስ ዋች በእንቅርት ላይ ጆሮ ደግፍ በሚል ርዕስ ባወጣው ባለ 53 ገጽ ዘገባ የጸጥታ ኃይሎች ሲቪሉን ህዝብ ከአልሸባብ ጥቃት እንዳልተከላከሉለት፣ የተፈጸመውን ግድያ በሚገባ እንዳልመረመሩ፣ የፖሊሶች አሰራር ህዝቡን በማጎሳቆል ተግባር የተሞላ እንደሆነ ያመለክታል። የኬንያ የአገር አስተዳደር ሚኒስትር ሙዌንዳ ኢንጄካ አንዳንድ ፖሊሶች ህገወጥ ተግባር ሳይፈጽሙ እንዳልቀሩ ጠቁመዋል።
አልፎ አልፎ አንዳንድ የተፈጸሙ ጥሰቶች ሊኖሩ ይችላሉ። ሆኖም ፖሊሲያችን አይደለም። የመንግስት ፖሊሲ ጸጥታ አስከባሪዎች ወንጀለኞችን እንደ ወንጀለኞች እንጂ እንደ ሙስሊም፣ እንደ ኩኩዩ ወይም እንደ ሎስ ማየት የለባቸውም የሚል ነው።
ጆርጅ ሙሳማሊ የተባሉ የጸጥታ ተንታኝ በበኩላቸው የመንግስቱና የጸጥታ ኃይሎች ተግባሮች አጠያያቂ ናቸው ይላሉ።
መንግስት ይህ የአልሸባብ ጥቃት ሳይሆን የፖለቲካ ጉዳይ ነው በማለቱ አመቻቸላቸው። መንግስት አያያዙን ባለማሳመሩም አልሸባብ እንዳሸነፈ መስሎ እንዲታይ ያደረገ። በሚዲያዎች ሲሰጡ የነበሩት መግለጫዎች በመሬቱ የነበረውን ሀቅ የሚያሳዩ አልነበሩም።
የአልሸባብ አማጽያን ላለፉት ሁለት ወራት ጋሪሳ አካባቢ በሚገኙ መንደሮች ላይ ጥቃት ሲያካሂዱ ቆይተዋል። ጋሪሳ አማጽያኑ በዩኒቨርሲቲ ላይ ጥቃት ከፍተው አብዛኞቹ ተማሪዎች የሆኑ 148 ሰዎች የተገደሉበት ከተማ እንደነበረ አይዘነጋም። ኬንያ ከፍተኛ የጸጥታ ተግዳሮት የገጠማት ቢሆንም ተገቢ ምላሽ የመስጠትና ሰብአዊ መብት የማክበር ግዴታ አለባት ሲል ሂማን ራይትስ ዋች አስገንዝቧል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት በ19 በ22ና በ25 ሜትር ባንድ ይቀጥላል። አብራችሁን አምሹ። ወደ ሁለተኛው አጋማሽ ቀደም ብለን ልንገባ ነው። ሰሎን ክፍሌ እያጠናቀረ የሚያቀርበው ሳምንታዊ የስፖርት ዝግጅት ነው ቀዳሚው።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በፊፋ ዙሪያ ውይይትና የሀገር ውስጥ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። በፊፋ ሙስና ጉዳይ ላይ ከጊዜ ወደ ጊዜ ብዙ አዳዲስ መረጃዎች እየወጡ ናቸው ይሉናል አቶ ፍቅሩ ኪዳኔ፣ አነጋግሬያቸዋለሁ። አንደኛው ለምሳሌ ጃክ ዎርነር ከደቡብ አፍሪካ የተረከበውን 10 ሚሊዮን ዶላር ለራሱ አውሎታል ነው የሚባለው። እስቲ በዚህ እንጀምር አቶ ፍቅሩ።
የትሪኒዳድ እና ቶባጎ ተወላጅ የሆነው ጃክ ዎርነር ያጠራቀመው ሀብት 160 ሚሊዮን ዶላር ይደርሳል ይባላል። ከደቡብ አፍሪካ በፊፋ አማካይነት የነጠቀው 10 ሚሊዮን ዶላር እንዴት አድርጎ እንደተጠቀመበት ማስረጃ የሂሳብ ሰነዶች ተገኝተዋል። ከአንድ ሱፐር ማርኬት ጋር በመስማማት 4 ሚሊዮን ቼክ ሰጥቶ በጥሬው ገንዘብ ምንዛሬ ይጠቀም ነበር። ፊፋ በ20 ሚሊዮን ዶላር ፖርት ኦፍ ስፔን ያሰራውን የፉትቦል አካዴሚ ዋርነር ለሰርግና ለድግስ እያከራየ አሁንም ይጠቀምበታል። ዋርነር በሚኒስትር ደረጃ ያገለገለ ስልጣን ላይ ያለውን የአገሩን መንግስት በምርጫ ጊዜ የረዳ ቢሆንም የፍርድና የስፖርት ሚኒስትሮቹ አገራችንን ያዋረደ ስለሆነ ለኤፍቢአይ እጁን ቢሰጥ ይሻላል በማለት ተናግረዋል። ከአባታቸው ጋር ይዘርፉ የነበሩት የዋርነር ሁለት ልጆች ጥፋታቸውን አምነው በአሜሪካን እስር ቤት ይገኛሉ።
የሞሮኮ ኦሎምፒክ ኮሚቴና ፉትቦል ፌዴሬሽን ደግሞ ቻክ ብሌዘር ጉቦ ሰጥተዋል ሲል የተናገረውን አስተባብለዋል። ሞሮኮ ጉቦ አልከፈልኩም ነው የምትለው።
የሞሮኮ ኦሊምፒክ ኮሚቴና ፉትቦል ፌዴሬሽኑ በትብብር የሰሜንና መካከለኛው አሜሪካ ፉትቦል ኮንፌዴሬሽን ዋና ጸሐፊ የነበረው ለኤፍቢአይ ይሰልል የነበረው ቻክ ብሌዘር የሚያወራው ውሸት ነው ሲሉ መግለጫ አውጥተዋል። ብሌዘር ለኤፍቢአይ የሰጠው ማስረጃ እንዳለ ለጊዜው አይታወቅም። የሚታወቀው ግን ብሌዘር ድመቶቹን ማኖሪያ ኒውዮርክ አምስተኛው መንገድ ላይ አንዳንዴ የምጎበኘው የትራምፕ ህንጻ ውስጥ አፓርታማ መከራየቱ ነው። እማሀዩ ጠጅ ቤትስ እንኳን እንዴት አይነት ጥጋበኛ ነው ይላሉ።
ወደ ፕሬዚደንቱ ወደ ሴፕ ብላተር እንለፍ። የአፍሪካና እስያ ፉትቦል ፌዴሬሽኖች ስላበረታቷቸው በቀድሞ ስራቸው ላይ ለመቆየት ሳያስቡ አልቀረም የሚባለው ምንድን ነው? ራሳቸው አይደሉም እንዴ በገዛ ፈቃዳቸው ስራቸውን የለቀቁት?
አንድ የስዊስ ጋዜጣ ብላተር በፕሬዚዳንትነት ስራቸው ሳይቆዩ አይቀሩም ብሎ ጽፏል። ከዚህም ጋር አስታቆ የአፍሪካና የእስያ ፉትቦል ፌዴሬሽኖች ድጋፋቸውን አነሷቸውን በማለቱ መንሸቋሸቅ ቀጥሏል። ለጊዜው ከአፍሪካም ሆነ ከእስያ በኩል ምንም አይነት እርምጃ የተወሰደ የለም። የፊፋ ስራ አስኪያጅ ኮሚቴ እንደ አውሮፓ አቆጣጠር በ20 ጁላይ ዙሪክ ላይ ተሰብስቦ ስለ መጪው ጠቅላላ ጉባኤና ስለ ፕሬዚዳንቱ ምርጫ ውሳኔ ይወስዳል። የአውሮፓ ፓርላማ ብላተር ከስራቸው በአስቸኳይ ይልቀቁ ማለቱ ዋጋ ቢስ ቢሆንም እንግሊዞች ፊፋን ለማዋረድ መቼውንም ችላ አይሉም። የትልቋ ብሪታንያ ጠቅላይ ሚኒስትር ካምሮን በፊፋ ፕሬዚዳንት ምርጫ ላይ የምደግፈው የጆርዳኑን ልዑል ነው ማለቱ ለ2016 ዓለም ዋንጫ ዝግጅት ውድድር ዙሪክ ሄዶ በመሸደፉ የተነሳ የጠጣውን ኮሶ ጣዕም ስላረሳው ነው። ይልቁንም ፕላቲኒ ከፈረንሳይ ሪፐብሊክ ፕሬዚዳንት ከሆላንድ ጋር ስለ ፊፋ ምርጫ ላይ ተወያይቷል። ከአፍሪካኖቹ ጋር እንዲያስታርቀው አማላጅ ሆነን ሳይለው አልቀርም።
አንድ ጥያቄ ልጨምርና ላብቃ። ከጋና ፉትቦል ፌዴሬሽን $1 ሚሊዮን ጠፍቷል ተብሎ እንዲጣራ ለምክር ቤት አቤቱታ አቀርቧል ተብሏል። ምንድን ነው በየቦታው የምንሰማው ጉድ?
የፊፋ ሙስና ጉዳይ ለስፖርት ዓለም ማስጠንቀቂያ ሳይሆን አልቀረም። ሁሉም በየጎጆው ሂሳብ ማዋረድ ላይ ነው። በዓለም ዋንጫ ውድድር ጊዜ ከወጪ ገቢ ላይ $1 ሚሊዮን የት እንደገባ ስላልታወቀ የጋና ፉትቦል ፌዴሬሽን ፕሬዚዳንት ይመርመር የሚል ክስ ቀርቧል። ብዙዎቹም ሳይደነግጡ አልቀሩም። ወደፊት ሁሉም የሂሳብ ሰነዶቹን ለሕዝብ ግልጽ ማድረግ አለበት። ካሁን በኋላ ፊፋ ጣልቃ እየገባ አጨራሪዎችን የሚደግፍ አይመስለኝም።
አመሰግናለሁ። አቶ ፍቅሩ ኪዳኔ የዓለም አቀፍ ስፖርት ተቋማት ልዩ አማካሪ ከፓሪስ። ወደ አዲስ አበባ እንሻገራለን። ገዛኝ ጽዮን መስቀል፣ የሀገር ውስጥ ዜናዎች አሉት፣ መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ከሁለት ዓመት በኋላ ጋቦ በምታስተናግደው 31ኛው የአፍሪካ ዋንጫ ላይ የሚሳተፉትን 15 ብሔራዊ ቡድኖች መለየት የሚያስችለው የመጀመሪያ የምድብ ማጣሪያ ትናንትናና ከትናንት በስቲያ በተለያዩ የአፍሪካ ከተሞች ተጀምሯል። በምድብ 10 የተደለደለው የኢትዮጵያ ብሔራዊ ቡድን ዋልያዎቹ የሊሶቶ አቻውን በባህር ዳር ስቴዲየም ገጥሞ 2-1 ማሸነፉን በትናንትናው የቪኦኤ ዜና ክፍለ ጊዜ መገለጹ ይታወሳል። አዞዎቹ በሚል የቤት ስሙ የሚታወቀው የሊሶቶ ብሔራዊ ቡድን በተለይም በመጀመሪያው የጨዋታ ክፍለ ጊዜ በተሻለ እንቅስቃሴና በአንድ ጎል መሪነት ነበር ለረፍት የወጡት። አሰልጣኝ ዮሐንስ ሳህሌም ከረፍት መልስ የተጫዋች ለውጥ በማድረግና ተጫዋቾቹንም በማነሳሳት 2 ጎል በማስቆጠር ቡድኑ አሸንፎ እንዲወጣ አድርገውታል። በዚሁ ኢትዮጵያና ሊሶቶ ከተመደቡበት ምድብ 10 አልጄሪያና ሲሸልስ ከትላንት በስቲያ ተጫውተው የአልጄሪያ ቡድን ብዙም ጉልበት ሳያባክን 4-0 ሸኝቷል። ምድቡን አልጄሪያና ኢትዮጵያ በኩል 3 ነጥብ በጎል ተበላልጠው አንደኛና ሁለተኛ ሆነው መርተዋል። ሊሶቶና ሲሸልስ ደግሞ 3ኛና 4ኛ ደረጃ ላይ ተቀምጠዋል። ሁለቱም የመልስ ጨዋታ ከአንድ ወር በኋላ ይደረጋል። ወደ ሀገር ውስጥ የአትሌቲክስ ውድድር ስመለስ ትናንት አዲስ አበባ ውስጥ 2 ትልልቅ የአትሌቲክስ ውድድሮች ተካሂደዋል። የመጀመሪያው 44ኛው የኢትዮጵያ አትሌቲክስ ሻምፒዮና ሲሆን ሁለተኛው ደግሞ ታላቁ ሩጫ በኢትዮጵያ ከኢስት አፍሪካ ቦትሊንግ ካምፓኒ ጋር በትብብር በጋራ ያዘጋጁት የ15.5 ኪሎ ሜትር የጎዳና ሩጫ ነበር። ሩጫ፣ ውርወራና ዝላይን ባካተተው 44ኛው የኢትዮጵያ አትሌቲክስ ሻምፒዮና የ5 ቀናት የግማሽ ቀን የውድድር ቆይታውን ያከናወነው በአዲስ አበባ ስታዲየም ነው። ይህም ትናንት ፍጻሜውን አግኝቷል። በብሔራዊ አትሌቲክስ ሻምፒዮናው እንዳለፉት ዓመታት ሁሉ የመከላከያው አትሌቲክስ ቡድን አልተቻለም። በ460 ነጥብ በሁለቱም ጾታ አጠቃላይ አሸናፊ ሆኗል። የኦሮሚያ ክልልና የኢትዮጵያ ንግድ ባንክ አትሌቲክስ ቡድኖች 2ኛና 3ኛ ሆነው ፈጽመዋል። በሌላ በኩል ደግሞ ታላቁ ጫ በኢትዮጵያ ከኢስት አፍሪካ ቦትሊንግ ካምፓኒ ጋር በጋራ ባዘጋጁት 15.75 ኪሎ ሜትር የጎዳና ሩጫ ትናንት በድምቀትና በጠንካራ ፉክክር ተጠናቋል። በዋና ተወዳዳሪነት 700 አትሌቶች ናቸው የተሳተፉት። ከተለያዩ የእድሜ ክልልም 10,000 የሚደርሱ ለመዝናናትና ለጤና 7.5 ኪሎ ሜትር ሮጠዋል። ከዋና ተወዳዳሪዎች የኦሮሚያ ማረሚያ ቤት ያፈራት አትሌት ታደለች በቀለ 15 ኪሎ ሜትር 51:31.5 ሴኮንድ በሆነ ጊዜ አሸንፋለች። የመከላከያ ገበያ ነሻየል እና የለገጣፏ አበሳ አብዲታ ሁለተኛ እና ሶስተኛ ሆነዋል። በወንዶች ተረፈ ደበሌ ከለገጣፎ፣ አሰፋ ለገሰ ከአዳማ ስፖርት ክለብ፣ ዘውዱ ኃይሉ በግሉ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። የ15 ኪሎ ሜትር አሸናፊዋን አትሌት ታደለች በቀለል ስለ ወደፊት እቅድና ከአሁን በፊት ያስመዘገበችውን ውጤቶች እንድትገልጽልኝ ጠይቂያት የሚከተለውን ተናግራለች።
ወደፊትም ያው ከዚህ የተሻለ ሰርቼ ከዚህ የተሻለ ሰዓት ለመሮጥና እንደ ትላልቆች አትሌቶች ጥሩ ሩጫ ለመሮጥ ኢትዮጵያን ለማስጠራት ነው እቅድ።
ከዚህ በፊት ባደረግሻቸው ውድድሮች የትኛው ውድድር ላይ ተሳትፈሻል?
ታላቁ ሩጫ በኢትዮጵያ እሱንም ሁለተኛ ነው የወጣሁት። ሳምና ጥሩ ውጤት ነው፣ ጥሩ ውድድር ነው። ከዚህ በፊትም ኮካኮላ እንሮጫለሁ ለሶስተኛ ጊዜ ነው ሳሸንፍ።
የ18 ዓመቷ ወጣት አትሌት ታደለች በውድድሩ ላይ ስትወረወር ስትበር ለተመለከታት የት ደርሳለች ብሎ የሚጠይቅ አይጠፋም። በእኔ በኩል ግን የወደፊት ድሎቿን ከወዲሁ ማስላትና መቁጠር ጀምሬያለሁ። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ከአዲስ አበባ በዚሁ የምሽቱን ፕሮግራም እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳችሁ የቴክኒክ ወይም አቀናባሪዋን ጽዮን ግርማን ይዘን እኔ አዲሱ አበበና
እኔም አሉላ ከበደን
ትንሽ እርዘና እረፍት ያስፈልጋል።
ልክ ነው።
ዘገባ ዘና ብለናል። አዎ፣ ሙዚቃ መርጠናል። ጽዮን መስላ የመረጠችልን አብነት አጎናፍር ርዕሱ ማን ነው ያለው
እያለ ነው።
I'm not ያለው አለልም አልጠይቅም ማን ነው ያለው ብዬ ማልጨነቅም ማን ነው ያለው ምናሩኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ
ማን ነው ያለው? እናመሰግናለን ግሩም አድርጎን የተጫወተው የኦሮምኛ ዜማው ዘና ያደርጋል ያስተምራል ማለት
እንትን አለው ሲጀመር ቅኝቱ አይባለም
ስትጨፍራየው
ስታምጣው ነው
እዲከ ስኪጨርስ ዘለቀ ታሎም እናመሰግናለን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል አሁን አፍሪካ ነክ ርዕሶች
በግብጽ ሻርም ኤል ሼክ ላይ የአፍሪካ የኢኮኖሚ ጉባኤ ባለፈው ሳምንት በተካሄደበት ወቅት ኢትዮጵያ፣ ግብጽና ሱዳን በጎን ተገናኝተው በኢኮኖሚና በፖለቲካ ተባብረው ለመስራት የሚያስችላቸው ከፍተኛ ካውንስል ለመመስረት ተስማምተዋል ሲል የግብጹ አልሐራም ድረገጽ ዘግቦ ነበር። የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪ ሚኒስትር ዴኤታ አቶ ጌታቸው ረዳ ግን በሶስቱ መረጃዎች ደረጃ በየወቅቱ በፖለቲካም ይሁን በኢኮኖሚ በማህበራዊና በባህል መረጃ ልውውጥ ማድረግ የሚያስችል ቀጣይ ግንኙነት መኖር እንዳለበት ተስማምተዋል። ይህ ስምምነትም መግባቢያ ላይ የመድረስ ጉዳይ ነው እንጂ አንዳንድ ሚዲያዎች እንደዘገቡት ሱፕሪም ካውንስል ወይም ከፍተኛ ካውንስል የመመስረት ጉዳይ አልተነሳም ብለዋል። አዳነች ፍሳዬ አቶ ጌታቸውን የአፍሪካ ነክ ርዕሶች ፕሮግራሟ እንግዳ አድርጋ አቅርባቸዋለች።
ባለፈው ሮብ እንዳልሽው ፕሬዚደንት ሲሲ፣ ፕሬዚደንት ባሽርና ጠቅላይ ሚኒስትር ኃይለማርያም ተገናኝቶ ተወያይቶ ነበረ። የተወያዩበት ርዕስ ጀመሩትን መልካም ግንኙነት የበለጠ በሚያጠናክሩበት እንደሚታወቀው በወቅቱ የኮሜሳ የሳድክና የኢስት አፍሪካን ኮሚኒቲ ማህበረሰቦች የተዋሃደ ፍሪ ትሬድ ኤሪያ ወይም ነጻ የንግድ ቀጣና ለማቋቋም የሚያስችል ስምምነትም የተፈረመበት ዕለት ስለነበረ በዚህ ኮንቴክስትም ከአሁን በፊት በተጀመሩ የሶስትዮሽ ግንኙነት ላይ ተመርኩዞ ግንኙነት ማጠናከር በሚቻልባቸው ጉዳዮች ላይ ነው የመከሩት። ከዛ ጋር ተያይዞ በፕሬዚደንት ሲሲም፣ በጠቅላይ ሚኒስትር ኃይለማርያምም፣ በፕሬዚደንት በሽርም የተደረሱ መግባባት ግንኙነትን ማጠናከር በተቻለ መጠን ሲሪየስ ትኩረት የሚጠይቅ በዕለት ተዕለት በየሴክተሩ በየዘርፉ ያሉ ሚኒስትሪዎች በየዘርፉ ያሉ ተቋማት በሚያደርጉት ግንኙነት ጭምር የሚገለጽ መሆን እንዳለበት ግን የሚፈጠረው ግንኙነት ግን በሚፈለገው ደረጃ ውጤታማ ሆኖ እንዲቀጥል ለማድረግ ግን በሶስቱ መሪዎች ደረጃ በየወቅቱ የመረጃ ልውውጥ ማድረግ የሚያስችል በፖለቲካም ይሁን በኢኮኖሚም ይሁን በማህበራዊ ረገድ በባህል ነው አክቹዋሊ የተባለው የሚደረግ ቀጣይ ግንኙነት መኖር እንዳለበት ተስማምተዋል። ያ ስምምነት መግባባት ላይ ደረሱ ነው እንጂ አንዳንድ ሚዲያዎች እንደሚገልጹት ሱፕሪም ካውንስል የሚባለው ኮንሰፕት አልተነሳም። የተነሳው በመሪዎች ደረጃ ሁሉን አቀፍ ግንኙነቶቻችንን ፍርሃት ባለው መልኩ ማስቀጠል እንድንችልና አስፈላጊ የሚባለው ውጤት ማግኘት በሚያስችል ደረጃ እንድንንቀሳቀስ የመሪዎች ትኩረት ያስፈልጋል። ስለዚህ ትኩረታቸውን በቋሚነት መስጠት የሚያስችላቸው አሬንጅመንት መፍጠር አለብን የሚል መግባባት ነው የደረሱት። የሀምስ ደቂቃው ይትም ስለነበረ በዛ ደረጃ ለድርድር ተደርጎ ወደ ሚፈረን ስምምነት ላይ የደረሰበት ነገር አልነበረም። ግን በዋናነት በመንፈስ የተፈጠረው መንፈስ ምንድን ነው? ግንኙነታችን እንዲሁ በፖለቲካል ዲክላሬሽንስ ብቻ መታጠር የለበትም። በኢንቨስትመንትም፣ በማህበራዊ መስክ፣ በባህል መስክ ያለን ግንኙነት ማጠናከር እንድንችል ይሄ በሃይስ ሌቭል በከፍተኛው ደረጃ የመሪዎች ፈቃደኝነት እንዳለበት ማሳየት የሚያስችለን አሰራር ብንዘረጋ ጥሩ ነው፣ ምክሮች፣ ሀሳቦች ብንለዋወጥ ጥሩ ነው በሚል የትኩረት ደረጃው በመሪዎች ደረጃም ጭምር ክትትል የሚደረግበት እንደሆነ ለማስመር የሚያስችል አሰራርን ቀይስ የሚል መግባባት ላይ የሚደረሰው
ሱፕሪም ካውንስል ሲል መጠቅ ያለ ሌላ አብይ አይነት ስምምነት ነበር ያስመሰለው።
አዎ እንደዛ ነው።
በመሪዎች መካከል ብዙውን ጊዜ የሚነገርና የሚደረግ ስምምነት ነው ማለት ነው። ከዛ ጋር ተያይዞ ግን እንግዲህ ጉዳዩን ካነሳን በአሁኑ ጊዜ ኢትዮጵያ ከግብጽና ከሱዳን ጋር ያላት ግንኙነት ምን ይመስላል? በግብጽ ብንጀምር።
ከግብጽም ከሱዳንም ጋር ያለን ግንኙነት በአሁኑ ሰዓት በጣም መልካም የሚባል ግንኙነት አለን። እንደምናምነው የግብጹ ፕሬዚደንት ከእርሳቸው ቀድሞ ከነበሩት መሪዎች በተለየ መልኩ ኢትዮጵያ ጋር ያላቸውን ግንኙነት በመተማመን ላይ የተመሰረተ ለማድረግ የሚጥሩ የሚያስመስላቸው ብዙ ነገሮች ይሰራሉ። ስለዚህ ከዛ አንጻር እስካሁን ባለን ግንኙነት የግብጹ ፕሬዚደንት ግንኙነታቸውን የኢትዮጵያ ጋር ያለውን ግንኙነት በተሻለ ደረጃ በመተማመን ላይ የተመሰረተ ለማድረግ አበረታች የሚባል እንቅስቃሴ ነው የሚያደርጉት። ስለዚህ ያንን ሪስፖኬት ማድረግ ያንን አይነት መልካም አመለካከት የማሳየት ስራ በእኛ በኩል እየተሰራ ነው። ከሱዳን ጋር ያለን ግንኙነት ከአሁን በፊትም እንደሚታወቀው እጅግ በጣም ስር የሰደደ የህዝብ ለህዝብ የመንግስት ለመንግስት ግንኙነት አለ። ሱዳኖች በዚህ ሀገር ውስጥ ባለ ኢንቨስትመንት እንቅስቃሴ ውስጥ በከፍተኛ ደረጃ ከሚጠሩት ኢንቨስተሮች መካከል ናቸው። ከዛ ውጭ በደህንነት፣ በጸጥታ፣ በመከላከያ፣ በፖለቲካ፣ በኢኮኖሚ፣ በማህበራዊ ጉዳዮች ላይ ከሱዳኖች ጋር ያለን ግንኙነት ለረዥም ጊዜ በጣም አስተማማኝ የሚባል በመተማመን ላይ የተመሰረተ የነበረው እሱ ቀጥሏል። ስለዚህ ከሁለቱ ሀገሮች ጋር ያለን ግንኙነት ይነስ የሚብዛም በመተማመን ላይ የተመሰረተ ነው ማለት ነው። ያ ማለት ግን በአንድ ወይም በሌላ መልኩ በየሀገር ውስጥ የሚገኙ የስራ ኃላፊዎች ወይ የአስተሳሰብ ኢንፎርም እናደርጋለን፣ ኦፒኒየን ኢንፎርም እናደርጋለን የሚሉ ወገኖች ይሄን አስተሳሰብ ይጋሩታል ማለት አይደለም። ሁሉ እንደዚሁ አፍራሽ መልክ የሚያስተላልፍ ሰው አይጠፋም። ግን በዋናነት የሀገራቱ ግንኙነት ጥሩ መልክ እየያዘ የመጣበት ከመናቆር ይልቅ ወይም ታዲያ አስፈላጊ ከማይዋጣ ፉክክር ይልቅ ያለንን የጋራ ሀብት በጋራ ማልማት፣ በጋራ ተጠቃሚነት ላይ የተመሰረተ እንቅስቃሴ ማድረግ ትኩረት ልንሰጥ ይገባል የሚል መልእክት ጎልቶ መውጣት የጀመረበት ሁኔታ ነው ማለት ይቻላል።
እንግዲህ የህዳሴ ግድብ ጉዳይን በሚመለከት ህዳሴ ግድብ በሱዳንና በግብጽ ሊያደርሰው የሚችል ችግር ካለም ሆነ የተለያዩ ነገሮች ለማጥናት ሶስቱ ሀገሮች ሁለት ዓለም አቀፍ አማካሪ ኩባንያዎች መምረጣቸው ይታወቃል እና ምን ላይ ደረሰ ስለ እሱ ጉዳይ?
በሶስቱ ሀገራት በኩል ካምፓኒዎች ተለይተዋል። ካምፓኒዎቹ አንደኛው ፍረስና ካምፓኒ 70% የሃይድሮሎጂካል ሞዴሊንግ ውስጥ የሚመስሉት ስራዎች ይሰራል። የኔዘርላንድስ ካምፓኒ ተፈጥሮ ኢምፓክት ጋር በተያያዘ ያሉትን ስራዎች ይሰራል። በዚህ ላይ ተመስርቶ ስራ ለመጀመር አሁን በቅርቡ የሶስቱ ሀገሮች የውሃ ሚኒስትሮች ተሰብስበው የመጨረሻውን ጎ አሄድ ይሰጣሉ። ካምፓኒዎች ተመርጠዋል። ስለዚህ ካምፓኒ ወደ ስራ የሚገባበትም ሁኔታ የመለየት ስራ ነው የሚቀረው ማለት ነው። አንድ አመት ባልሞላ ጊዜ ውስጥ ስራቸውን ያ እንደሚያከናውኑ ይጠበቃል። ዞሮ ዞሮ በኢትዮጵያ መንግስት በኩል ሳይንስ ሊጭበረበር የማይችል ስለሆነ፣ ኢንጂኒሪንግ ሊጭበረበር የሚችል ስላልሆነ እነሱ እምነት እንዲያሳድሩ ለማድረግ ነው ዋና ታሳቢ የተደረገው። ውጤቱ ዞሮ ዞሮ የኢትዮጵያ መንግስትና ህዝብ አባይ ላይ ግድብ ለመስራት ሲንቀሳቀሱ የግብጽንም የሱዳንንም ጥቅም አደጋ ላይ ለመጣል እንዳላሰቡ በትክክል የሚያስረግጥ ይሆናል የሚል ሙሉ እምነት አለ።
እስካሁን ባለው ጊዜ እንግዲህ በግብጽ በኩል በተለይም ግብጽ ነበር በዚህ ጉዳይ የምታጠብቀው እና በግብጽ በኩል ይሄ መተማመንና የመንፈስ መረጋጋት ጉዳይ ምን ያህል ምን መልክ የያዘ ይመስላል? ምን ያህል የተረጋጉ ይመስላሉ?
ቅድም እንዳልኩ ይችላለች በፕሬዚደንቱ በኩል ይሄ ካለፈው አመለካከት በተወሰነ መልኩ ቢሆን ለመለየት የሚደረግ ጥረት እንዳለ ክሊር ነው። ግን ከአባይ ውሃ አጠቃቀም ጋር በተያያዘ የግብጽ ምሁራን፣ የግብጽ አስተሳሰብ ኢንፎርም እናደርጋለን የሚሉ ኦፒኒየን ሜከርስ የሚባሉ ከፍተኛ ተጽዕኖ ማድረግ እንችላለን የሚሉ ወገኖች ለመጀመሪያ ጊዜ ላለፉት 10 ዓመታት ወይም 20 ዓመታት ያሰቡት ነገር አይደለም። ላለፉት 4000 ዓመታት ከዚህ ጋር በተያያዘ ኢንተርቴን ሲያደርጉት የነበረ አስተሳሰብ አለ። እዚህ ሰፈር እኛ አሁን ውሃው የሚፈልቅበት አካባቢ ላይ የሚሰራ ማንኛውም ስራ የግብፅን ጥቅም ይጎዳል የሚል የጠነከረ የደደር አስተሳሰብ ነበረ። ስለዚህ የአስተሳሰብ በእኛ መልካም ፈቃድ፣ በፕሬዚደንት ሲሲ መልካም ፍላጎት በአንድ አዳር እንደ ጉም ይተናል ብለን አናምንም። ግን በዋናነት ለመነሻ የሚያገለግለን በግብፅ ፖለቲካ አመራር በኩል አሁን ባለው አመራር በኩል የተጀመረውን ግንኙነት በሰላማዊና የጋራ ጥቅም በሚያስከብር መልኩ ማከናወን አለብን የሚል ትንሽም ብትሆን ፈቃደኝነት መታየቷ ለእኛ በቂ ነው። ከመላተም ይልቅ እውነት ጋር ተጋፍጦ ከእውነት ጋር ታርቆ የሚያዋጣው መንገድ መምረጥን ይሻላል ብለው የተቀበሉ የግብጽ መሪዎች እስካሉ ድረስ አብረን ለመስራት ዝግጁ ነን በሚል የጀመርነው እንቅስቃሴ ነው። እሱ እስካሁን ባለው እንቅስቃሴ ጥሩ ፍሬ የያዘ ይመስለናል።
እሺ፣ እንግዲህ አቶ ጌታቸው ረዳ ወደ ማጠቃለል ነን እና እስካሁን ያልጠቀስነው ለመናገር የሚፈልጉት ነገር ካለ?
ክረምት እየገባ ይመስላል። ኢትዮጵያ ጨረስናቸው ግድቦች፣ ውሃ ይሞላሉ፣ መብራት ኃይል ማመንጨት ይጀምራሉ። ከግድብ ግንባታ ከህዳሴ ግድብም ጨምሮ በምናደርጋቸው እንቅስቃሴዎች ጎረቤቶቻችን አንዳችን ቢሆን ቅሬታ ሊሰማቸው እንደማይገባ እስካሁን የጀመርናቸው እንቅስቃሴዎች ሞሮለስ የተሳኩ ይመስላሉ። ይህን ለማለት ነው። አመሰግናለሁ።
በነገራችን ላይ እሱን ካነሱ ግቤ ሶስት ይመስለኛል አሁን የዝናቡ ሁኔታ ጥሩ ከተካሄደ አንዳንዶቹ ሊጀምሩ ነው፣ መብራት ኃይል ማመንጨት ሊጀምር
ሐምሌ ላይ የተወሰኑ ተርባይኖች መብራት ማመንጨት ይጀምራሉ።
እሺ፣ እንግዲህ በጣም እግዜር ይስጥልኝ አቶ ጌታቸው ረዳ።
አክባር ይስጥልኝ አዳነች።
ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ታዲያ በነጻው ስልክ መስመራችን 2022059942 የውስጥ መስመር 14 ከደረሱን መልእክቶቻችሁ ለዛሬ የታሰቡትን አላሰማንም በክፍል አንድና አሁን እንስማ።
ለተወደዳችሁና ለተከበራችሁ የአሜሪካ ድምፅ ሬዲዮ አዘጋጆች በዛሬው የመስተዋል ዝግጅታችሁ ላይ በጋዜጠኛ ሄኖክ ሰማእግዜር በቀረበው የአንድ ለአምስት አደረጃጀት ላይ የሰጠው ትንታኔ ነው። ለልማት ከሆነ በጎ ነው፣ ለፖለቲካ ከሆነ መጥፎ ነው የሚል አይነት እንድምታን ያመጣ የአደረጃጀቱ ስርዓት ሴንትራላይዝድ የሆነ ማዕከላዊነትን የጠበቀ ከላይ የሚወርድ መሆኑ ነው እንጂ የፖለቲካ የኢኮኖሚ የማህበራዊ የሚል ሳይሆን የሰው ልጆችን አስተሳሰብ ከእላይ አቅጣጫ እየወረደ ወደ ታች የሚመጣ ነው። የሰው ልጆች በአሁኑ ሰዓት መኖር ያለባቸው ዲሴንትራላይዝ ቢሆን በራሳቸው ፍላጎት ወደ ላይ የሚወጣ ስርዓትን ነው የሚመርጡ። ህዝብንም ዴሞክራሲም ህዝብን የሚመርጠው ህዝቡ የሚፈልገውን ነው እንጂ ከላይ የሚያደርግ ከላይ የሚወርድ የድሮ አይነት የኮሚኒስት አሰራር ተገቢ አይደለም ከሚል ነው አንድ ለአምስትን ሰው የሚቃወሙ። ልማትም ፖለቲካም ኢኮኖሚም ስለመጣበት አይደለም እና ሄኖክ ከዚህ አግባብ ማብራሪያ ቢሰጥበት ጥሩ ነው ላለው አለሙ ነኝ ከአትላንታ።
ሄሎዎች እንደምን አላችሁ? ከአቶ ግርማ አስመሮም ጋር ያደረጋችሁትን ቃለ መጠይቅ ተከታትያለሁ። ሚዛናዊ ለመሆን የሴትየዋን የሽላክ ኢዛሮትን ዘገባ ማንብቤያለሁ። ሽላክ ኢዛሮት ከስደተኞች የሰማችውን ዘገባ ሪፖርት አቅርባለች። እስኪ አቶ ግርማ አስመሮምን አንዳንድ ጥያቄ ልጠይቃቸው። አንደኛ፣ ከ18 ዓመት በታች የሚገኙ የኤርትራ ወጣቶች ውትድርና ውስጥ አልተመለመሉምን? በጦርነት እሳት ውስጥ አልተማገዱም? ሁለተኛ፣ ለአስርት ዓመታት በረሃ ለበረሃ የተንከራተቱትን ብዛት ያላቸው ታጋዮችና ባለስልጣኖች ለ14 ዓመታትና ከዛም በላይ ያሉበት በማይታወቅበት እስር ቤቶች ለሞትና ለእንግልት አልተዳረጉ ምን? ሶስተኛ፣ በ2001 ዓመተ ምህረት የታሰሩት የግል ጋዜጠኞች የት አሉ? አራተኛ፣ በ2003 አካባቢ የታሰሩት የሃይማኖት መሪዎችና ተከታዮች የት አሉ? ይሄ ሁሉ ውሸት ነው ከተባለ እንግዲህ ማንንም ሳይሆን እያታለሉ ያሉት ራሳቸውን በስልጣን ኮረቻ ላይ ተፈናጥተው የሚገኙትን ባለስልጣናት ብቻ ነው። ሰፊው የኤርትራ ህዝብ ጭቁኑ አባቱ የተጋደለው የኤርትራ ታጋዮችና አሁን እየተንከራተተ የእነሱ አገልጋይ የሆነው የኤርትራ ወጣት ግን እውነቱን እንደ ቀትር ፀሐይ ስለሚያውቀው ግራ ሊያጋቡን አይችሉም። የሰብአዊ መብት ጥሰቱ ሴትየዋ እንዳሉት ብቻ ሳይሆን ከዛም በላይ ነው። የኤርትራ ህዝብ በህግ ሳይሆን በፍርሃት እየተመራ የሚገኝ ህዝብ ነው። እንግዲህ ላለባቸው ችግር መፍትሄው ሌሎቹ ላይ አሜሪካ፣ ኢትዮጵያ፣ ጅቡቲ ጣታቸውን መቀሰር ሳይሆን ችግሮቹ ውስጣቸው ስለሚገኝ መፍትሄውን ከውስጥ ማፈላለግ ሳይሻል አይቀርም ላለው ወሚዳ ነኝ ከአትላንታ።
የማጠቃለያ ዜና እናሰማለን። ከዛ በፊት ግን ጥቂት ደቂቃዎች አሉን። አንተ ልታነብ ተዘጋጅተሃል?
አዎ፣ ጥቂት ደቂቃዎች ተገኝተዋል። አይከፋም አድማጮች፣ ብዙ ዘገባ ስለነበር የቀረበው።
አዎ፣ ወደ አንተ ማዳረሻ አንድ ሙዚቃ ቅድስት መርጣልናለች።
አስቴር አወቀ ትመስላለች።
ቅድስት አልኳት
ጽዮንን።
ጽዮንን
ጽዮን ግርማ አስቴርን ነው ጀባ ያለችን። Thank you. ክትክታና ራ የቆየ ብዙም ተወዳጅ የሆነ ዘፈኗ ነው። አመሰግናለሁ።
መልካም ማጠቃለያ ዜና ለአንተ።
አመሰግናለሁ አዲሱ። ቀደም ብለን በዋናው ዜና ጊዜ አላገኘንላቸው እንዳስቀድም፣ የቀድሞ የፍሎሪዳ አገረ ግዛት ወይም አገር ገዢ የነበሩት ጄብ ቡሽ እንደ አውሮፓውያን የዘመን አቆጣጠር በቀጣዩ 2016 ዓመተ ምህረት በሚካሄደው ፕሬዚዳንታዊ ምርጫ እንደሚወዳደሩ በይፋ ያስታውቃሉ። በምርጫው ለመወዳደር 11ኛው የሪፐብሊካን አባል መሆናቸው ነው። ጄብ ቡሽ የቀድሞ ፕሬዚዳንት ጆርጅ ሄርበርት ዋከር ቡሽ ልጅ እና የጆርጅ ደብሊው ቡሽ ወንድም ናቸው። በቀጣዮቹ ሳምንታትም ተጨማሪ እጩ ተወዳዳሪዎች እንደሚቀርቡ ይጠበቃል። የ62 ዓመቱ ጄብ እጩ ተወዳዳሪነታቸውን ዛሬ በመኖሪያ ከተማቸው ማያሚ ነው ይፋ የሚያደርጉት። በቻድ መዲና በፖሊስ ላይ የተነጣጠረ የአጥፍቶ ጠፊ ቦምብ ፍንዳታ እስካሁን 23 ሰዎችን ገድሎ 100 ያህል ማቁሰሉ ተገለጸ። ባለሥልጣናት አክለው እንዳመለከቱት አራቱ አጥፍቶ ጠፊዎች ያፈነዱት ቦምብ የቻድ ፖሊስ ዋና መስሪያ ቤትና የፖሊስ አካዳሚን ኢላማ ያደረገ ነው። ዩናይትድ ስቴትስ በምስራቅ አውሮፓና ባልቲክ ሀገሮች ቋሚ የጦር ሰፈሮችን ለመመስረት ከባድ የጦር መሳሪያዎችና ጦር ሰራዊትንም ለማሰማራት በያዘችው እቅድ ከቀጠለች ሞስኮ በምዕራብ ድንበሯ ጦር ሰራዊቷን ማሰማራት ትጀምራለች ሲሉ አንድ ከፍተኛ የሩሲያ ወታደራዊ ባለስልጣን ተናገሩ። መንግስታዊ የሩሲያ ዜና ወኪል ኢንተርፋክስ በዛሬው ዕለት የሀገሪቱን አንድ ከፍተኛ የጦር ጀኔራል ዩሪ ያኩቦቭን ዋቢ አድርጎ ባወጣው ዘገባ ቀዝቃዛው ጦርነት ካበቃ ወዲህ የዩናይትድ ስቴትስ የመከላከያ ሚኒስትር ፔንታጎንና የሰሜን አትላንቲክ የጦር ቃል ኪዳን አገሮች የመከላከያ ጥምረት የወሰዱት የመጀመሪያው የጠባጫሪ ውጥን ነው ብሎታል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ በእነ ሶሊያና ሽመልስ የክስ መዝገብ በአሸባሪነት ወንጀል ክስ ከመሰረተባቸው ጦማሪያንና ጋዜጠኞች መካከል በሌለችበት ጉዳዩ በሚታየው በሶሊያና ሽመልስ ላይ ያቀረበውን የሲዲ ማስረጃ በችሎት መታየቱ አስፈላጊ ሆኖ አላገኘውም ሲል በይኗል። የተከሳሽ ጠበቆች በብይኑ ላይ ያላቸውን ቅሬታ አስመዝግበዋል። መዝገቡንም መርምሮ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል። ዓለም አቀፉ ከፍተኛ የጦር ወንጀል ችሎት ICC በዘር ፍጅትና የጦር ወንጀል የሚፈልጋቸው የሱዳኑ ፕሬዚዳንት ኦማር አልበሽር በቁጥጥር ስር መዋል ይገባቸው እንደሆን ጉዳያቸው እስኪጣራ እንዲቆዩ ያዘዘውን የአንድ የፕሪቶሪያ ፍርድ ቤት ውሳኔ ቸል ብለው ወደ አገራቸው ተመለሱ። ሚስተር ባሽር በጆሃንስበርግ ደቡብ አፍሪካ በመካሄድ ላይ ባለው የአፍሪካ ህብረት ጉባኤ ለመሳተፍ በተጓዙበት ነው ዓለም አቀፉ የወንጀል ጦር ችሎት ይያዙልኝ ሲል የጠየቀው። አይሲሲ በሱዳኑ መሪ ላይ ያቀረበው ክስ ከጦር ወንጀልና የጅምላ የዘር ፍጅት በተጨማሪ በሰብአዊ ፍጡር ላይ በተፈጸመ በደልና እንዲሁም እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ ም በዳርፉር በተቀሰቀሰው ግጭት ብረት ባነሱ ወገኖች ላይ ከፍተኛ ጥቃት ያደረሱትን የአረብ ሚሊሻዎች እንዲያገዙ ጦር ሰራዊት መላክን ይጨምራል። ማጠቃለያ ወሬዎቹ እነኙ ነበሩ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር ከምሽቱ 3 እስካሁን 4 ሰዓት
በ19፣ 22ና 25 ሜትር ባንዶች ከሚያሰማው ፕሮግራም የዛሬ ዝግጅት እዚህ ላይ ያበቃ።
በአማርኛው ፕሮግራም ነገ ማታ ከምሽቱ 1 እስከ 1 ተኩል ከዛም በመደበኛው ከ3 እስከ 4 ሰዓት በምናቀርባቸው ፕሮግራሞች እንገናኛለን።
የአሁኑን ግን በዚህ አበቃን። ከአቀናባሪያችን ጽዮን ግርማ፣ ከቴክኒክ መሐንዲሱ አልሳንቶስ እና አስተናገድናችሁ እኔ ያሉ አከበደና
አዲሱ አበበ በዚሁ እንሰናበታለን።
የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።